ሂዩማን ራይትስ ፈርስት የተሰኘው ሀገር በቀል የመብት ተሟጋች ድርጅት የኢሚግሬሽን እና የዜግነት አገልግሎት ፓስፖርት የሚጠይቁ የትግራይ ተወላጆችን የዜግነት የእኩልነትና በነጻነት የመዘዋወር ህገ መንግስታዊ መብቶች ይጥሳል ሲል ከሰሰ። በኢሚግሬሽን እና ዜግነት አገልግሎት ተቋም የአገልግሎት አሰጣጥ ላይ ሰፊ ምርመራ አድርጌያለሁ የሚለው ሂዩማን ራይትስ ፈርስት 20 የሚሆኑ ከትግራይ ክልል የመጡ እንዲሁም በአዲስ አበባ የሚኖሩ የትግራይ ተወላጆችን በአካል ማነጋገሩን በዚህ ሳምንት ባወጣው ሪፖርት ይፋ አድርጓል። ድርጅቱ አደረኩት ባለው ምርመራ ለነዚህ ዜጎች ፓስፖርት ማውጣት አስቸጋሪ ስለመሆኑ ማሳያዎች ናቸው ያላቸውን አብነቶች ዘርዝሯል። በጦርነቱ ወቅት የአንድ ፌደራል ተቋም ሰራተኛ የሆኑ የትግራይ ተወላጅ አንተ ኤርትራዊ ነህ የኢትዮጵያ ፓስፖርት አይገባህም እንደተባሉ፣ ከ33 ዓመት በላይ በአዲስ አበባ የኖሩ ሌላ የትግራይ ተወላጅም በህይወት የሌሉ ወላጆቻቸውን መታወቂያ እንደተጠየቁና በዚህም ለእንግልት እንደተዳረጉ፣ እንግሊዝ ሀገር የምትኖር ልጃቸውን ለመጠየቅ ፓስፖርት የጠየቁ ከ40 ዓመት በላይ በአዲስ አበባ የኖሩ አንዲት የ70 ዓመት አዛውንትም በህይወት የሌሉ የወላጆቻቸውን የቀበሌ መታወቂያ እንዲያመጡ መታዘዛቸውን ድርጅቱ በምርመራ ሪፖርቱ ላይ አመላክቷል። አዛውንቷ ፓስፖርቱን ሳያገኙና ከልጃቸውም ጋር ሳይገናኙ ህይወታቸው ማለፉንም የድርጅቱ ምክትል ዲሬክተር አቶ መብርሂ ብርሃነ ገልጸዋል። አቶ መብርሂ በምርመራ ሪፖርቱ ላይ ለአሜሪካ ድምጽ በሰጡት ማብራሪያ የትግራይ ተወላጆች እየተጠየቁት ያለው መረጃ ከህግ ውጪ ነው ይላሉ።
ወደ ትግራይ ተወላጆች ስንመጣ የተለየ አሰራር በህግ ያልተገለጸ በህግ ያልተጻፈ የአባት መታወቂያ፣ የእናት መታወቂያ፣ የአጎት፣ የአክስት፣ የስምንተኛ ክፍል ካርድ የመሳሰሉት ትጠየቃለ።
የአሜሪካ ድምጽ ካነጋገራቸው የፓስፖርት ጠያቂ የትግራይ ተወላጆች መካከል የሆነችውና ለደህንነቷ በመስጋት ስሟን መጥቀስ ያልፈለገች አንዲት ተገልጋይ በሰጠችው አስተያየት በአዲስ አበባ ከተማ ተወልዳ ማደጓን ጠቅሳ በቅርቡ ወደ ውጭ ሀገር የሚሄድ እድል በማግኘቷ ፓስፖርት ለማውጣት 2000 ብር በመክፈል መመዝገቧን ተናግራለች። የፓስፖርት መውሰጃ ቀኑ ደርሶ ወደ ኢሚግሬሽን እና ዜግነት አገልግሎት መስሪያ ቤት ስትሄድ ግን ያልጠበቀችው አይነት መረጃ መጠየቋን ትገልጻለች።
የትምህርት ማስረጃ እንጂ ያሉኝ አመተውን እና ዘመድ ለሽሞይ ትግራይ እኔ የለኝም። እናቴ ያለች አባቴ ሞተዋለ። ሲሰንጠ ጊዜ እናቴን ትልቅ ሴት ናት። እሷን እየጎትቼ ይዤ መጣሁ። ያለችኝ እሷ ናት። እሷን ጠይቋት እሷን የድሮ ነው የወጣሁት። የልጆችን የወለድኩት እዚህ ነው። ዘመዶቼ ደም አልቀዋል ና ያለው ለምስክርነት ብላ ብትል እኔ ምንም ሊሰሙ እንዲረዱን አልቻሉም። በቃ አልቅሼ ምን ብዬ ነው ጥዬ ወጣሁት።
በተመሳሳይ ምክንያት ስሙን ከመግለጽ የተቆጠበ ሌላ አስተያየት ሰጭም የአሜሪካ ዲቪ ሎተሪ የደረሰው ወንድሙ ፓስፖርት ለማውጣት በሄደበት ወቅት ከተለመደው አሰራር ውጪ ልዩ ልዩ መረጃዎችን እና ሰነዶችን መጠየቁን አመልክቷል።
የትምህርት ማስረጃ፣ የቀበሌ መታወቂያ፣ የአባት እናት መታወቂያ፣ የወንድም መታወቂያ እኮ ነው የምንጠየቀው። ማለት አባት እናት ከሌለ አሁን በቃ ብቸኛ ከሆንክ አንተ አይቀበሉም ጭራሽ። ወንድም የለኝም አባት እናት እንዲህ የለ መታወቂያ የላቸውም ካልክ ማን ነው ምንትን የሚለ ምን ይላል? ሌላ አናስተናግድም ነው የሚለው።
በኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት ተቋም የፓስፖርት አገልግሎት ክፍል ኃላፊ አቶ አዳነ ደበበ በተነሱት ቅሬታዎች ላይ ለአሜሪካ ድምጽ በሰጡት ምላሽ በትግራይ ተወላጆች ላይ የሚፈጸም አድሎ የለም ሲሉ ክሱን አስተባብለዋል። ሆኖም ከጎረቤት ሀገራት ህዝቦች ጋር የሚመሳሰል ቋንቋና ባህል ያላቸው ሁሉም ተገልጋዮች የሚጠየቁት ተጨማሪ መረጃና ሰነድ እንዳለ አልሸሸጉም። ይህ ደግሞ መስሪያ ቤቱ ላለፉት 13 ዓመታት ሲከተለው የቆየ አሰራር እንደሆነ አውስተዋል።
ለምሳሌ እነዚህ ከድንበር ጋር ጎረቤት ሀገሮች ጋር ተመሳሳይ ቋንቋ፣ ተመሳሳይ ባህል ያላቸው ዜጎች አሉ አይደለ? ለምሳሌ ሶማሌ አለ፣ ትግራውያን፣ እነዚህ ቤንሻንጉል ጉሙዝ አካባቢ አሉ፣ ከሱዳን አካባቢ ጋር የሚመሳሰሉት ማለት ነው። ቋንቋን ባህል የሚጋሩት በሞያሌ በኩል አሁን ወረና ኦሮሞዎች አሉ፣ ኦሮሞኛ ተናጋሪ ናቸው። በዛ በኩል የሚያሉት እነሱ ያው በተለየ የማጣራት ስራ የሚደረግበት ሁኔታ አለ ማለት ነው። ማለት ከሌላው በተለይ ሳይሆን አንዳንድ አባሪ መረጃዎች ምናምን የሚጠይቃቸው ሁኔታዎች አሉ ማለት ነው። ለነሱ ለአጠራጣሪ ሆኖ ሲገኝ ማለት ነው። ምክንያቱም ያው በሌላ ሰዎች ዜግነት ለሌላ ሰው ለሌላ አካባቢ ተወለደች ዜግነት ፍንቃል ስለስ በሚል ማለት ነው። እና ተጨማሪ አንዳንድ ነገር ልንጠይቅ እንችላለን እና ኢንተርቪው እናደርጋለን።
የመብት ተሟጋቹ ድርጅት ምክትል ዲሬክተር አቶ መብርሂ ብርሃነ ደግሞ በሌሎች ዜጎች ላይ የሚደረገው የዜግነት ማጣራት ስራ በዚህ ደረጃ የጠበቀ አይደለም፣ በትግራይ ተወላጆች ላይ የሚፈጸመው እንግልት መንስኤው ሌላ ነው ይላሉ።
በዋናነት ይሄ የትግራይ ሰዎች ወይም የትግራይ ተወላጆችን እንደ ራስህ ባለመመልከት ማለት በጣም አደገኛ የሆነ ብሔር መሰረት ያደረገ ልዩነት ነው ብለን ነው መነሻው መውሰድ የቻለው። ሁለተኛ ተገቢውን አሰራር አለመዘርጋት ችግር እንዳለ እኛ ራሳችን መነሻው ብለናል። ሌላ ሶስተኛ ደግሞ ህዝቡ በፌደራል መንግስት ወኪልም ስለሌለው የሚደርስበት ችግር እንኳን የሚናገርለት የለም። በስቶኪያች ብለው በፌደሬሽን ምክር ቤት ብለው የህዝብ ችግር እንደዚህ አይነት ችግር እየገጠመው ነው ብሎ የሚያነሳለት ሰው የለም። ስለዚህ የሚጠይቃቸው ስለሌለ እንደፈለጉ በየጊዜው መስፈርት ያወጡ ይሄ እነሱ እንደሚሉት ኤርትራውያን ምናምን ሊመጡ ስለሚችሉ ምናምን የሚል ነው። የተወሰኑ ኤርትራውያን ፓስፖርት ሊወስዱ ስለሚችሉ 78 ሚሊዮን ህዝብ ፓስፖርት መከልከል አለብን የሚል መነሻ ነው ያለው።
የፓስፖርት አገልግሎት ኃላፊው አቶ አዳነ በበኩላቸው በትግራይ ተወላጆች ላይ የተለየ አሰራር አንከተልም ካሉ በኋላ ከጎረቤት ሀገራት ጋር ከሚዋሰኑ የክልል አካባቢዎች የሚመጡ ተገልጋዮችን ተጨማሪ መረጃ የምንጠይቅበት ምክንያት የቀበሌ መታወቂያና የልደት ካርድ አስተማማኝ ሰነዶች ባለመሆናቸው ነው በማለት ያስረዳሉ።
መታወቂያና ልደት ካርድ እንደመነሻ እንጠቀመው እንጂ በፍጹም በዚህ ብቻ የባንክ ስልጠት አችልም ይህ እያተረተረ ማለት ነው። የኛ ልደት ካርድና መታወቂያችንም የአዲስ አበባም እንኳን ሌላ ሰውና እንግዲህ የአዲስ አበባ የተሻለ የሚባለው እሱ ራሱ እንዴት ሌሎች ሰዎች እንደሚገባ ሌሎን ሰነዶች በብዛት የሚሰጡ በጣም አስቸጋሪ ነው። የመረጃ እንትናችን ማለት ነው ያ ነገር ነው እኛና ወደዛ የሚያስገባን እንጂ ሌላ ምንም የተለየ እንትን የለም። አዋጅ ይሄዳል ብለህ እንደትና መታወቂያ እንትን ላለ ይዞ መጥቷል ብለህ ግዴታ ለኬንያዊ ወይ ለሶማሊያዊ ወይም ለኤርትራዊ ልትሰጥ አትችልም ፓስፖርት ማለት ነው። ግዴታ ግጭት እያየኸው ነገሩ ማለት ህገ መንግስቱ በማይጠረስ መልኩ ማለት ለማድረግ ነው እኛ የምንሞክረው ማለት ነው።
ሂውማን ራይትስ ፈርስት በአንጻሩ በትግራይ ተወላጆች ላይ ከፍተኛ የሆነ እንግልት ወከባና ማስፈራሪያ እየደረሰ ያለው ኢትዮጵያዊነት በሚበየንበት የመስሪያ ቤቱ ቢሮ ቁጥር 7 እንደሆነ በምርመራ ሪፖርቱ አመላክቷል። ከተገልጋዮቹ አንዱ የሆነው ሁለተኛው አስተያየት ሰጭም በዚህ ቢሮ የገጠመውን ነገር እንዲህ ያብራራል።
ግል ቢሮ እንደሚመስለው የመንግስት መስሪያ ቤት አይመስልም። የሚቀበሉን በማመናጨት ነው። ወረፋ በጣም ረጅም ወረፋ ነው። ወንበር ከሌለ ቆቆ ወደዛ ትባላለህ። የሚጠየቀው ጥያቄ ምናምን አመልካቸውን አማርቻል ማለት ስገባ ውስጥ ቢሮ ገብተህ ደግሞ የሚጠይቁህን የኢትዮጵያዊ እንትን ሳይሆን በቃ እንደ ኤርትራዊ ነህ ምናምን ምናምን በቃ ይሆናል ወደ ሌላ ነገር ታስን የሚያደርጉ።
ፓስፖርት ሳታወጡ ወደ ትግራይ ተመልሳችሁ ሄዳችሁ?
አዎ ተመለስን። የደርሰ መስኬት የሆቴል ምግብ የትራንስፖርት ማሚ ሁሉ ከስረን ነው ወደ መቶ ምናምን ሺ ነው የደረስ ነው።
አቶ አዳነ በበኩላቸው በተጠቀሰው ቢሮ ውስጥ የሚሰሩት ሰዎች የረጅም ጊዜ ልምድ ያላቸው ቢሆኑም አንዳንዴ እንዲህ አይነት አለመግባባት ሊፈጠር ይችላል ብለዋል። ይሁንና የበላይ ኃላፊዎች የተገልጋዮችን ቅሬታ እንደሚፈቱ አቶ አዳነ ተናግረዋል። አስተያየት ሰጪዎቹ በበኩላቸው ቅሬታቸውን ለበላይ ኃላፊዎች ቢያሰሙም መፍትሄ ስላልሰጧቸው ፓስፖርት ሳይወስዱ መመለሳቸውን ተናግረዋል። አቶ አዳነ ደግሞ አሁን የሚነሳው ቅሬታ ሆን ተብሎ የሚፈጸም ሳይሆን ከአሰራሮች አለመስተካከል፣ ከመረጃ አያያዝ ክፍተትና ከተገልጋዮች መብዛት የመጣ መሆኑን ገልጸው እነዚህን ችግሮች ለመፍታት እየሰራን ነው ብለዋል።
ይሄ የተደራሽነት ጉዳይ ነው። ተደራሽነታችን አሁን እያሰፋለን ነው። ያው መቼም አቅደናል። አሁን በዚህ ዓመት 14 ብራጅ ለመፍጠር ያቀድነው የነገራችን ላይ ይህንን በዚሁ እንድታቀው 14 ብራጅ ለመፍጠር አቅደናል። የሚመጣ ሰው ትንሽ ሳይሆን ይልቃል። በደንብ ማኔጅ ታደርገዋለ። ከአይንገላታም ሰው በአግባቡ ተስተናግዶ ይሄዳል ማለት ነው። መቼ ላይ ደግሞ በዚህ በችግሩ ምክንያት በወቅቱ አገልግሎት መቆሙ ምክንያት ነው። የአገልግሎት መቆሙ ደግሞ ያው በቅርቡ ይከፈታል። እሱ ራሱ ትልቅ መፍትሄ ነው የሚሆነው ማለት ነው። እና በቅርቡ ምንም ነገር እንደው አንድም ነገር አይነሳም። እንደው አንድም እንደዚህ የሚል ነገር የሚሳል ብዬ አላስብም። በእርግጠኝነት አንተ ራሱ በጎ ነገር የተሻለ ነገር ብትዘግባለ ብዬ ነው የማስበው በቅርቡ ማለት ነው።
የመብት ተሟጋቹ ድርጅት ምክትል ዲሬክተር አቶ መብርሂ በበኩላቸው አሁን ይስተዋላሉ የተባሉትና አድሏዊ ብለው የጠሯቸው አሰራሮች በሕገ መንግሥቱ አንቀጽ 33 ላይ የተቀመጡ የዜግነት መብቶችን፣ በአንቀጽ 25 የተቀመጠ የእኩልነት መብትን፣ እንዲሁም በአንቀጽ 32 የተቀመጠውን የመዘዋወር መብትን የሚጥሱ ስለሆኑ በአስቸኳይ ካልተስተካከሉ ጉዳዩን ወደ ፍርድ ቤት እንወስደዋለን ሲሉ አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።